ይህ የአሜሪካ ድምፅ ነው። በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የአሜሪካ ድምፅ የምሽት ዝግጅታችን አሁን ጀመረ። በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ውስጥ ሁለት ሴት አዳጊዎች ሲደፈሩ የሚያሳየው ቪዲዮ ከተለቀቀ በኋላ ተጎጂዎቹ ባጋጠማቸው መሸማቀቅ ትምህርት እስከማቋረጥ መድረሳቸው ተገለጸ።
በዚህ ምክንያት አሁን ወደ ውጭ አልወጣም። ምስሉን ብዙ ሰው ስላየው ወንዶች በተለይ በመንገድ ላይ ሲሄድ ይዘልፉኛል። እናቴ በዚህ ድርጊት በጣም አዝናለች። ትምህርቴንም በዚሁ ትቻለሁ።
ልቤ በጣም ነው ያዘነው። አሁን ጠዋትና ማታ አለቅሳለሁ።
የሰማችኋቸው ከተጎጆች መካከል አንዱ የሆነችውን እና እናቷን ለአሜሪካ ድምፅ የሰጡትን አስተያየት ተከታትሎ ነበረ። ሙሉ ዘገባው በምሽቱ አብይ ርዕስ ወደ እናንተ የሚደርስ ነው የሚሆነው። ሐሙስ ጥቅምት 21 2017 ዓ.ም። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የአሜሪካ ድምፅ የምሽት ዝግጅታችን ጀመረ። አስማማየ ነው እያስተናገድኳችሁ። እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለሁ። ለዓለም ዜናዎቹ አሉላ ከበደ እዚህ አብሮኛል። የስቱዲዮ ስርጭቱ የሚቆጣጠርልን ደግሞ ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድታመሹ እንጋብዛለን። አሁን ቀጥታ ወደ ዓለም ዜናዎች ነው የምናመራው። አሉላ ይጠብቃችኋል።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን ኢላን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ችሎት ሳይገኙ ቀሩ። የጎርፍ አደጋ የ158 ሰዎች ሕይወት ባጠፋባት ስፓኝ አስከሬን ፍለጋው መቀጠሉ ተነገረ። የመካከለኛው ምስራቅ ግጭቶች ዘላቂ ጠባሳ ይተዋሉ አለ የዓለሙ የገንዘብ ድርጅት አይኤምኤፍ። አሁን ወደ ዝርዝሩ እንዘልቃለን። ኢላን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ዛሬ ችሎት ሳይገኙ ቀርተዋል። የመስክ የፊታችን ጥቅምት 26 ከሚካሄደው የዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ አስቀድሞ ለመራጮች የሚሰጡትን የአንድ ሚሊዮን ዶላር ስጦታ አስመልክቶ የቀረበባቸውን ክስ ከሚሰማው የፔንሲልቬኒያ ችሎት መክፈቻ ላይ ነው ሳይገኙ የቀሩት። ይህም ችሎት በመናቅ የመከሰስ አደጋ ሊደቅን መቻሉ ተመልክቷል። የሪፐብሊካኑን እጩ ዶናልድ ትራምፕን የሚደግፉት ቢሊዮነር ኤላን መስክ በትራምፕና በዲሞክራቷ እጩ ካማላ ሀሪስ መካከል ብርቱ ፉክክር ከሚታይበትና አንድ ሳምንት የማይሞላ ጊዜ ከቀረው ፕሬዚዳንታዊ ምርጫ አስቀድሞ ከፍተኛ መጠን ያለው ገንዘብ በስጦታ መልክ ለመራጮች የሚሰጡበት ድርጊታቸውን እንዲገቱ የፊላደልፊያ ወረዳ አቃቤ ሕግ ላሪ ክራስነር ያቀረቡትን ክስ ከሚያዩት ዳኛ ፊት እንዲቀርቡ ታዘው ነበር። ይሁን እንጂ መስክ ችሎቱ ዛሬ ከጠዋቱ አራት ሰዓት ላይ ሲጀምር እንደ ታዘዙት በፍርድ ቤቱ አልተገኙም። ትልቁ የዓለማችን ባለጸጋ ዳኛው አንጌሊዮ ፎግሊታ በችሎት በመናቅ ተጠያቂ ካደረጓቸው ቅጣት ሊጠብቃቸው ይችላል። በሌላ በኩል መስክ ጉዳዩን ወደ ፌዴራሉ ችሎት እንዲዛወርላቸው ጠይቀዋል። ይህም እገዳው እንዲዘገይና ለመራጮች ስጦታ በመስጠቱ እንዲቀጥሉ የሚያስችል እድል የሚፈጥር ዘዴ ነው ተብሏል። ለዋና አቃቤ ሕግነት በተወዳደሩበት ወቅት ለዲሞክራቶች ያላቸውን ድጋፍ ያንጸባረቁት ክራስነር የቴስላን ዋና ስራ አስፈጻሚ መስክንና ለፖለቲካ ድጋፍ ያቋቋሙትን አሜሪካ ፓክ የተባለ ቡድናቸውን በመራጮች ላይ ተጽዕኖ ለማሳደር በታለመ ህገወጥ ስራ ነው የወነጀሉት። መስክ የአንድ ሚሊዮን ዶላሩን ቼክ የነጻ ንግግርና የጦር መሳሪያ ባለቤትነት መብቶችን ለመደገፍ ቃል ከገቡ ሰዎች ውስጥ የሎተሪ ዕጣ ለደረሳቸው ሲሰጡ መቆየታቸው ነው የተዘገበው። የጎርፍ አደጋ የአንድ መቶ ሀምሳ ስምንት ሰዎች ህይወት ባጠፋባት ስፓኝ አስከሬን ፍለጋው ቀጥሏል። የአደጋ ጊዜ ሰራተኞች 155ቱ ከምስራቃዊ ቫሌንሲያ ግዛት የሆኑበት እስካሁንም በተረጋገጡት መረጃዎች መሰረት በጠቅላላው 158 ሰዎችን ህይወት በቀጠፈው በስፓኝ በደረሰው በዚህ ከባድ የጎርፍ መጥለቅለቅ አደጋ በህንጻ ፍርስራሽ ከተቀበሩና ጎርፉ ከወሰዳቸው ተሽከርካሪዎች ውስጥ የአስክሬን ፍለጋ ስራው ቀጥሏል። በዚያች ሀገር ታሪክ በገዳይነቱ ከሁሉ የከፋው መሆኑ የተነገረለት የተፈጥሮ አደጋ ያስከተለው የውሃናዳ ከከመረው ጭቃና ከፍርስራሽ የሚወጡት አሳዛኝ ዜናዎች አላበቁም። ጎርፉ ያስከተለው ጉዳት ሱናሚ በመባል የሚታወቀውንና የመሬት መንቀጥቀጥን ተከትሎ የሚደርስ እጅግ አደገኛ ማዕበል የሚያስከትለውን አደጋ የሚያስታውስ ነው ተብሏል። በሕይወት የተረፉት የሟች ወዳጅ ዘመዶቻቸውን በአደጋው የተቆራረጠ አካል ለመሰብሰብ አሳዛኝ ዕጣ መዳረጋቸውም ተመልክቷል። ከሜዲትራኒያን ባህር ዳርቻ ከባርሴሎና በስተደቡብ በሚገኘው ቫሌንሲያ በደርዘን ከሚቆጠሩ መንደሮችና የመኖሪያ አካባቢዎች ተሽከርካሪዎች አንዳቸው በሌላው ላይ ተነባብረው ከስራቸው የተነቀሉ ዛፎች እና የኤሌክትሪክ ምሰሶዎች ወዳድቀው እንዲሁም የቤት ዕቃዎች ተከምረው ይታያሉ። የገቡበት ያልታወቁት ሰዎች አጠቃላይ ቁጥር እስካሁን በውል ካለመለየቱን ባሻገር የተጎጂዎች ቁጥር ከተነገረውም ሊጨምር እንደሚችል ተዘግቧል። የመካከለኛው ምስራቅ ግጭቶች ዘላቂ ጠባሳ ይተዋሉ ሲል የዓለሙ ገንዘብ ድርጅት IMF አሳሰበ። ጋዛ፣ ሊባኖስ እና ሱዳን አሁንም ድረስ እየተካሄዱ ባሉ ግጭቶች ከደረሰባቸው ውድመት ለማገገም 10 ዓመታት ይወስድባቸዋል ሲል የዓለሙ ገንዘብ ድርጅት በዛሬው ዕለት በሰጠው መግለጫ የአገሮችን እድገት የተመለከቱ ትንበያውን ዝቅ አድርጓል። የእስራኤል ጦር ኃይል በጋዛ ሰርጥ በሐማስ እንዲሁም ሊባኖስ ውስጥ በሄዝቦላ ላይ የከፈታቸው ጦርነቶችና የሱዳኑ የእርስ በርስ ጦርነት ዘላቂ ተጽዕኖ የሚያሳድሩ ናቸው ሲል አስጠንቅቋል። ዓለም አቀፉ የገንዘብ አበዳሪ ተቋም አያይዞም ግጭቶቹ የሚያደርሱት ጉዳት ፈጥኖ የማይሽር ዘላቂ ጠባሳ ጥሎ የሚያልፍ ነው ብለዋል። IMF እየተገባደደ ባለው የአውሮፓውያኑ 2024 ውስጥ በመካከለኛው ምስራቅና በሰሜን አፍሪካ ይዘገባል በሚል ሰጥቶት የነበረውን የእድገት ትንበያም ወደ 2.1% ዝቅ በማድረግ ለዚህም ምክንያቱ ጦርነትና የነዳጅ ምርት መቀነስ ያስከተለው መሆኑን አመልክቷል። የድርጅቱ የመካከለኛው ምስራቅና የመካከለኛው እስያ ጉዳዮች ዲሬክተር ጂሃድ አዙር ዛሬ ዱባይ ላይ ለጋዜጠኞች በሰጡት መግለጫ የያዝነው ዓመት በሰው ልጆች ላይ እጅግ አሰቃቂ ጉዳትና ዘላቂ ኢኮኖሚያዊ ውድመት ያስከተሉ ግጭቶች የተስተናገዱበት ፈታኝ ዓመት ነበር ብለውታል። በመጨረሻም ቻይና ፓኪስታን ስለሚገኙ ዜጎቿ ደህንነት የሰጠችውን አስተያየት ፓኪስታን ግራ የሚያጋባ አለችው። ቤጂንግ በዚያች አገር ያሉ ዜጎቿን ደህንነት አስመልክቶ የሰነዘረችውን ትችት ውድቅ ያደረገችው ፓኪስታን ግራ የሚያጋባና በጎረቤት አገሮች መካከል መሰረት የጣለ ዲፕሎማሲያዊ ስርዓትን የሚቃረን ነው ብለዋለች። የውጭ ጉዳይ ሚኒስትር ቃል አቀባይ ሙምታዝ ባሎክ ኢስላማባድ ላይ በተካሄደው ሳምንታዊ ጋዜጣዊ መግለጫ ወቅት ሲናገሩ የአገራቸው መንግስት በፓኪስታን ለሚገኙ የቻይና ዜጎች በዚያ ስለሚካሄዱ ፕሮጀክቶችና ተቋማት ደህንነት መረጋገጥ ትኩረት ይሰጣል ብለዋል። ባሎኪን የተናገሩት ፓኪስታን በሀገሯ ለሚገኙ በርካታ ቻይናውያን ሰራተኞች መገደል ምክንያት ተጠያቂ በሆኑ ታጣቂዎች ላይ እርምጃ መውሰድ አለባት ሲሉ በእስላማባድ የቻይናው አምባሳደር ጂያንግ ዛይዶንግ የሰነዘሩትን ያልተለመደ ማሳሰቢያ ተከትሎ ነው። ጂያንግ ሁከቱን ተቀባይነት የሌለው ሲሉ ቤልት ኤንድ ሮድ በተሰኘው የቻይናው የመሠረተ ልማት ግንባታ ይደናቀፋል ሲሉም አሳስበዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ለዓለም ዋና ዋና ዜናዎች አሉላ ከበደን አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እየተላለፈላችሁ የሚገኘውን የሐሙስ ምሽት ዝግጅታችን ነው። እያስተናገድኳችሁ ያለሁት አስማማው አየነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። የምሽቱ ዝግጅት ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ዝግጅቶቻችን ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ውስጥ 2 ሴት አዳጊዎች ሲደፈሩና አሰቃቂ ጾታዊ ጥቃት ሲደርስባቸው የሚያሳየው ቪዲዮ ከተለቀቀ በኋላ ተጎጂዎቹ ባጋጠማቸው ማሸማቀቅ ትምህርት እስከ ማቋረጥ እንዳደረሳቸው ከተጎጂዎች አንዷ የሆነችው የ7ኛ ክፍል ተማሪ ገለጸች። በጉልበት ስራ የሚተዳደሩት የአንደኛዋ ተጎጂ እናት በልጃቸው ላይ በደረሰው ጥቃት ክፉኛ እንዳዘኑ ገልጸው ፍትህ ለማግኘት አቤት ማለታቸውንም ተናግረዋል። ድርጊቱን ፈጽመዋል በተባሉ ግለሰቦች ላይ ጸጥታ አካላት እርምጃ መውሰዳቸውን የነቀምቴ ከተማ ሴቶችና ህጻናት ጽፈት ቤት የህግ ባለሙያ ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ተጨማሪ አለው።
እሁድ ጥቅምት 17 ቀን 2017 ዓ.ም ምሽት ጀምሮ በማህበራዊ ሚዲያ ላይ የተሰራጨው አሰቃቂ ቪዲዮ ሁለት አዳጊ ሴቶች በሁለት ወንዶች የመደፈር ጥቃት ሲደርስባቸው ያሳያል። የአሜሪካ ድምፅ በተመለከተው 42 ሰከንድ በሚቆየው ቪዲዮ ውስጥ ሁለት አዳጊ ሴቶች በሁለት ወንዶች ሲደፈሩ የሚያሳይ ነው። አንደኛዋ የደፋሪዋን ስም እየጠራች እንዲተዋስት ለምን ይሰማል። አዳጊዎቹም በእፍረትና በመሸማቀቅ አንገታቸውን በጉልበታቸው ውስጥ ቀብረው ይታያሉ። ሌሎች በርካታ ወንዶችም ሁኔታውን በስልካቸው ሲቀርሱ ይታያል። የአሜሪካ ድምፅ ድርጊቱ የተፈጸመው የት እንደሆነ ለማወቅ ባደረገው ማጣራት ድርጊቱ እሁድ መስከረም 7 ቀን 2017 ዓ.ም በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ መከሰቱን ከተጎጂዎቿ አንዷ ከሆነው አዳጊ ቤተሰብ ሰምተዋል። ስሟን የማንገልጻት አዳጊና የሰባተኛ ክፍል ተማሪ የሆነችው ተጎጂ በዕለቱ ነቀምቴ ከተማ ማረሚያ ቤት ጀርባ ባለ ቦታ በርሷና በሴት ጓደኛዋ ላይ ጥቃቱ መፈጸሙን ገልጻለች። ጥቃቱም እንዴት እንደተፈጸመባቸው ስታስረዳ መስከረም 7 ከትምህርት ቤት ወደ ቤት ሲመለሱ ከዚህ በፊት የሚያውቋቸው ሁለት የባጃጅ ተሽከርካሪ ሹፌሮች ሰላም ካሏቸው በኋላ እነርሱም በአንድ አቅጣጫ እንደሚሄዱ እንደገለጹላቸው ትናገራለች። የአዳጊዋን ድምጽ ለደህንነቷ ስንል ቀይረነዋል።
ቤት በኩል እንደምንሄድ ስንጠይቅ እነርሱም በሱ አቅጣጫ እንደሚሄዱ ሲነግሩን ተሳፈርን። ከዚያ ደን ነገር ያለበት አካባቢ ደረስን። ቦታው ለገ ኢንዱስትሪ ይባላል። ወደዚያ ከወሰዱን ልጆች አንደኛው ለልሳ ይባላል። እሱ አካባቢ ላይ ከብት የሚጠብቁ ጓደኞች አሉት። ከዚያ እሱ ገሜ የሚባል ጓደኛውን ወደ ጫካ እንድንገባ ይነግረዋል። እኔም ቢስል በጉልበት ወደ ጫካው ይዘውን ገቡ። ወዲያው አንድ ፊቱን የማላስታውሰው ትልቅ ሰው ዱላ ይዞ ልብሳችንን አስወለቀን። ከዚያ ይህ ሁሉ ሲደርስብን ሌሎች ደግሞ ቪዲዮ ይቀርጹ ነበር።
የሰባተኛ ክፍል ተማሪ መሆኗን የገለጸችው ይህ ታዳጊ ሴት ልጅ ጥቃቱ በሚደርስባቸው ጊዜ ቢያንስ ወደ 10 የሚገመቱ ሰዎች እንደነበሩ ገልጻ፣ ይዟቸው የመጡት ሁለቱ የባለ 3 እግር ተሽከርካሪ ባጃጅ ሹፌሮች የመድፈሩን ጥቃት ሲያደርሱባቸው የተቀሩት ድርጊቱን በተንቀሳቃሽ ስልካቸው ይቀርጹ እንደነበረ ተናግራለች። በዚህ በደረሰባት ድርጊት መሸማቀቅ የተነሳ ትምህርቷንም ለማቋረጥ መገደዷን ትናገራለች።
በዚህ ምክንያት አሁን ወደ ውጭ አልወጣም። ምስሉን ብዙ ሰው ስላየው ወንዶች በተለይ በመንገድ ላይ ሲሄድ ይዘልፉኛል። እናቴ በዚህ ድርጊት በጣም አዝናለች። ትምህርቴንም በዚሁ ትቻለሁ።
በዚህ ጥቃት ከደረሰባቸው ለሴት ልጆች 3ኛ ልጃቸው መሆኗን የአዳጊዋ እናት ለአሜሪካ ድምፅ ተናግረዋል።
መጀመሪያ እንደሰማሁ ልጄን የጥቃት ደርሶብሻል ወይ ብዬ አባብዬ ጠይቄያት ነበር። አልናገር አለች። በሕግም እንጠይቃለን ብላትም አሻፈረኝ አለች። ከዚያ ጓደኞቿ የተቀረጸውን ቪዲዮ አይተው ነገሩኝ። ከዚያም ዝም ብዬ ቁጭ እንዳለልና እንዳመለክት ነገሩኝ። ከዚያ በኋላ ጤና ጣቢያ ወስጄ አስመረመርኳትና ውጤቱን ይዤ 05 ፖሊስ ጣቢያ አስገባሁ። ይሄ ከሆነ ይኸው አሁን አንድ ወር ሞልቶታል።
በጉልበት ስራ እንደሚተዳደሩ የገለጹት እናት በደረሰው ጥቃት ክፉኛ እንዳዘኑ ይናገራሉ።
ልቤ በጣም ነው ያዘነው። አሁን ጠዋትና ማታ አለቅሳለሁ። ልጄን በየሰው ቤት ተመላልሼ እየሰራሁ ነው ያሳደግኳት። እኔ እየኖርኩበት ያለሁት እጣ ፈንታ እንዳይደርሳት ስባዝን ልጄ እንደዚህ አይነት ሁኔታ ላይ ወደቀች። አዝኛለሁ። በዚያ ላይ ትምህርቷንም ለመቀጠል አልቻለችም። መጀመሪያ ስትሄድ ልጆች አፌዙባት። ከዚያ አባብዬ ከሁለት ቀን በኋላ ስልካት አሁንም ተሰብስበው ይስቁብኛል ስላለች ቤት ነች። በሚቀጥለው ዓመት ሌላ ዘመድ ቤት ልኪያት ለማስተማር ሞክራለሁ።
የነቀምቴ ከተማ ሴቶችና ህጻናት ጽህፈት ቤት የህግ ባለሙያ ወይዘሮ ሸዋዬ ዲዳም ቪዲዮው በማህበራዊ ሚዲያ በስፋት መጋራቱን ተከትሎ መስማታቸውን ለአሜሪካ ድምፅ ተናግረዋል።
በዚህ ሳምንት ማህበራዊ መገናኛ ብዙሃን ላይ በብዛት መጋራቱን ተከትሎ ነበር እኛም የሰማ ነው። ወዲያውኑ ወደ ወረዳ አንድ ፖሊስ በአካል ሄጄ ጠየቅኩ። እነርሱም ተጎጂዎች መጥተው አቤት ብለው እንደነበርና በኋላ እንዳልተመለሱ ገለጹልን። አቤቱታው መስከረም 20 ፖሊስ ጣቢያ እንደደረሰና ድርጊቱ ደግሞ መስከረም 7 መፈጸሙን ያወቅ ነው።
ይህን ተከትሎም በድርጊቱ ተሳታፊ ናቸው የተባሉት በሕግ ቁጥጥር መዋላቸውንም ወይዘሮ ሸዋዬ ተናግረዋል።
ተርካንፊን ስለተነ የመተን መሰነት ይጠላም በይ ጀሮቲቱን
ወዲያውኑ ነው ተጠርጣሪዎቹ በቁጥጥር ስር እንዲውሉ የተደረገው። ድርጊቱን የፈጸሙት በተንቀሳቃሽ ስልክ ቀርጸው በማህበራዊ መገናኛ ብዙሃን አሳራጭተዋል የተባሉትን ጨምሮ 6 ሰዎች በቁጥጥር ስር ውለዋል። የመድፈር ጥቃቱን ፈጽመዋል ከተባሉት አንደኛው ወንድ ልጅ በመፈለግ ላይ ነው። በቁጥጥር የዋሉትም ፍርድ ቤት ቀርበው ፖሊስ ምርመራ ያጣራባቸው ነው።
ድርጊቱ ልብ የሚሰብር ነው ሲሉ የገለጹት ወይዘሮ ሸዋዬ ትምርቷን ያቋረጠችው ሴት ልጅ ወደ ትምርት ገበታው እንድትመለስ እየሰራነን ይላሉ።
ቪዲዮ ከመንቀም ይገልጽ ይመሰለው ሊገድድበት
ይህን ቪዲዮ ቀርጸው በዚህ መልክ ያጋሩት ሁሉም እናትና ሴት ልጅ እህት አሏቸው። ይህ ሲሆን በጣም ልብ የሚሰብር ነገር ነው። እኔ የሴት ልጅ እናት ነኝ። በጣም አዝኛለሁ። አዳጊዋ ትምርቷን እንዳታቋርጥ ወላጆቿ ወደ ሌላ ትምርት ቤት አዛውረው እንዲያስተምሯት ጠይቀናቸዋል።
ተጎጂዋ አብሯት ጥቃት የደረሰባት ሌላኛው ሴት ልጅ በከተማው እንደሌለች አክላ ስትገልጽ ለደረሰባት ጥቃት ፍትህ እንድትሰጣትም ጉዳዩን በፍርድ ቤት እየተከታተለች እንደሆነች ለአሜሪካ ድምጽ ገልጻለች። የተጎጂዋ እናትም የመንግስት የጸጥታ ኃይሎች የወንጀሉ ፈጻሚዎችን በቁጥጥር ማዋልን አመስግነው ነገር ግን አሁንም በልጃቸው ላይ ጥቃት አድርሷል ያሉት ሁለተኛ ተጠርጣሪ ላይ ክትትል እንዲደረግና በቁጥጥር ውሎ ፍርድ ቤት እንዲቀርብ ተማጽነዋል። ቪኦኤ ስለዚህ ድርጊት ከምስራቅ ወለጋ ዞንና ከነቀምቴ ከተማ የጸጥታ መዋቅሮች ተጨማሪ መረጃ ለማግኘት ለቀናት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ከዋሽንግተን ዲሲ እየተላለፈላችሁ የሚገኘው የአሜሪካ ድምጽ የአሙስ ምሽት ዝግጅታችን እንደቀጠለ ነው። ቀደም ሲል የተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ርዕሰ ጉዳይ ከታጠቁ ኃይሎች ጋር ንግግር እየተደረገ መሆኑን ጠቅላይ ሚኒስትሩ በድጋሚ ተናግረዋል የሚለው ነው። በመንግስትና በፋኖ ታጣቂ ቡድን መካከል መግባባት ለመፍጠር የአፍሪካ ህብረትን ጨምሮ የተለያዩ አካላት ጥረት ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ይሁን እንጂ በተለያዩ ምክንያቶች የሰላም ጥረቶች እስካሁን እንዳልተሳኩ ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ምላሽ ላይ አብራርተዋል። ኢትዮጵያ የቀይ ባህር ተደራሽነት ጥረቷን በሰላማዊ መንገድ እንደምትቀጥልም ጠቅላይ ሚኒስትሩ ገልጸዋል። በኢትዮጵያና በኤርትራ መንግስታት መካከል ያለውን አለመግባባት የሚያንጸባርቅ ንግግርም አድርገዋል። ኬኔዲ አባተ ዝርዝር አለው።
ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ ጥቅምት 21 ቀን በተካሄደው የህዝብ ተወካዮች ምክር ቤት አራተኛ ዓመት ሶስተኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ለጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች መካከል በኢትዮጵያ የቀጠለው የሰላም ጦት ጉዳይ የሚገኝበት ሲሆን የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑት የምክር ቤቱ አባል አቶ አበባው ደሳለው ስለ ፖለቲካዊ መፍትሄ ጠይቀዋል።
መንግስት ይህን የሰላምና ጸጥታ ችግር ለመፍታት እየሄደ ያለው አካሄድ ወታደራዊ ነው። እስካሁን ፖለቲካዊ አካሄዱን ለምን አልደፈረም? ለምንድን ነው ፖለቲካዊ መፍትሄ ላይ መንግስት የደከመው? ለእውነተኛ ድርድርና ውይይት በይፋ ጥሪ ያቅርቡ። ችግሩ ለምንድን ነው ለመፍታት የማይጠጋው?
ጠቅላይ ሚኒስትሩ በሰጡት ምላሽ በአማራና በኦሮሚያ ክልሎች ከሚንቀሳቀሱ ሰላም ፈላጊ ካሏቸው የታጠቁ ቡድኖች ጋር ንግግር እየተደረገ ቢሆንም የተለያዩ ፈተናዎች እየገጠሙት ነው ብለዋል።
ከዚህ ቀደም እንዳነሳሁት የተከበረው ምክር ቤት ማወቅ ያለበት ጉዳይ በአማራ አካባቢ የሚንቀሳቀሱ በኦሮሚያ አካባቢ የሚንቀሳቀሱ ኃይሎች ንግግር አለን ንግግር የለን እንዳይመስላችሁ፣ ግን ንግግር የሚያደርጉና ሰላም የፈልጉትን ሰዎች እንዴት ትነጋገራለ ከዚህ መንግስት ጋር ብሎ ደግሞ የሚወቁ ሰዎች ደግሞ አሉ፣ እዚህም አሉ፣ እዛም አሉ። እና እነዛ ሰላም ፈላጊዎቹ ትንሽ ደበቅ ይላሉ እንጂ ንግግር የለም ማለት አይደለም። መጠየቅ ብቻ ሳይሆን ንግግርም ጀምረናል። ግን ለቀረውስ እርስዎ የሚያግዙ እኛ የምንፈልገው ሰላም ሰላም ነው። አንድ ወንድም ገለ ምን እናገኛለን? በዚያ መንገድ ማንም እንደማያሸንፈ እናውቃለን። ማንም ስጋት ኖሮብን አይደለም። ግን ምን ያደርግልናል? እኛ ብንገዳደል ምን ፋይዳ አለ? አይጠቅምም። የሚያስፈልገው ሰላም ነው።
ጠቅላይ ሚኒስትሩ ከታጣቂዎች ጋር ንግግር እየተደረገ ስለመሆኑ ከዚህ ቀደምም የተናገሩ ቢሆንም ከአማጽያን ታጣቂዎች በኩል ግን በይፋ የተሰጠ ማረጋገጫ የለም። በዛሬው የህዝብ ተወካዮች ምክር ቤት ቆይታቸው በአማራ ክልል ባለው ወቅታዊ ጉዳይ ላይ ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትሩ በክልሉ ያለው ግጭት ሰላማዊ መፍትሄ እንዲያገኝ የአፍሪካ ህብረትን ጨምሮ የተለያዩ አካላት ጥረት ማድረጋቸውንም አብራርተዋል።
አሁን ደግሞ ይናገሩ ያውጁ ላሉት ግን ሁሌ በራችን ክፍት ነው፣ ሞክረናል የአማራ አካባቢ ሰዎች አነጋግረን ሽማግሌ ጠይቀን ሽማግሌ ልከን በአፍሪካ ዩኒየን በኢጋድ ሙከራዎች ይደረጋሉ። እርሶም ቢያደርጉ በደስታ እንቀበላለን። ሁሌም ሰላም ነው እኛ የምንፈልገው። በዛ ቢቀጥል ጥሩ ነው ብዬ ነው የማምነው።
ኢትዮጵያ ራሷን እንደ ነጻ ሀገር ከምትቆጥረው ሶማሌላንድ ጋራ የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ስለተፈጠረው ውጥረትም ከምክር ቤቱ አባል አቶ ወጌ ቁፋ ጥያቄ ተነስቶ ምላሽ ተሰጥቶበታል።
ከሶማሌላንድ ጋር በተፈራረምነው የመግባቢያ ሰነድ ጋር በተያያዘ የተፈጠረውን አላስፈላጊ የዲፕሎማሲ ውጥረት የማርገብ እንዲሁም የሀገራችንን ገጽታ ለማጠልሸት የሚካሄደውን ዘመቻ የማክሸፍ ስራ መከናወኑን ተገልጸዋል። ክብር ጠቅላይ ሚኒስትር፣ እነዚህን ተግባራት ምን እንደሆኑና ያመጡትንም ውጤት ብገልጹልን።
ጠቅላይ ሚኒስትሩ በሰጡት ምላሽ የባህር በር ከማግኘት ባለፈ ከሶማሊያ ጋር ምንም አጀንዳ የለንም ያሉ ሲሆን ኢትዮጵያ የቀይ ባህር ተደራሽነት ፍላጎቷን ለማሳካት በሰላማዊ መንገድ ጥረቷን ትቀጥላለች ብለዋል።
ሶማሌ በሺ የሚቆጠር ሰው ነው እኮ የሞተብን፣ በሺ የሚቆጠር ሰው እኮ ነው የሰዋ ነው ለጋራ ሰላም ብለን። አሁን የምንፈልገው እሱ ነው። ሶማሌ አካባቢ መስከን፣ መረጋጋት፣ ናሽናል ኢንትረስት ማስቀደም እንዲችሉ ጊዜ ሰጥተናል። እንታገሳለን። ቀልብ እንዲገዙ፣ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም።
ከቀይ ባህር ጋር በተገናኘ ማብራሪያ በሚሰጡበት ወቅት የምክር ቤቱ አባላት ዘለግ ባለ ጭብጨባ ያጀቧቸው ጠቅላይ ሚኒስትሩ በኢትዮጵያ ላይ ሊቃጣ የሚችል ያሉትን ወረራ የመመከት በቂ አቅም አለን ሲሉም አክለው ተናግረዋል።
ይህን አስታኮ ግን ነገ ውጊያ ይነሳል በሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለ። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን፣ ጀግኖች ነን፣ ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብን።
ጠቅላይ ሚኒስትሩ ይህን ያሉት ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ከሶማሊያ ጋር ያለው ውጥረት እያየለ በሄደበት ወቅት ነው። ስምምነቱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ከኢትዮጵያ ጋር በተለያየ መልኩ አለመግባባት ውስጥ ከሚገኙት ከግብጽና ኤርትራ ጋር የሶስትዮሽ የጋራ ደህንነት ስምምነት ከሰሞኑ አስመራ ላይ መፈጸማቸው ይታወቃል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ግብጽና ኤርትራ የሶማሊያ ሉዓላዊነት እንዲከበር ጥሪ አቅርበው ነበር። ሶስቱ ሀገራት በአስመራ ያደረጉትን ስብሰባ ተከትሎ ባወጡት መግለጫ ሶማሊያ የባህርና የየብስ ድንበሯን መከላከል እንድትችል እንዲሁም የግዛት ሉዓላዊነቷን ማስከበር ትችል ዘንድ የሶስቱን ሀገራት ግንኙነት ለማሳደግ ተስማምተናል ማለታቸውን መዘገባችን ይታወቃል። ጠቅላይ ሚኒስትር አብይ በዛሬው ማብራሪያቸው ከኤርትራ ጋር ያለውን አለመግባባት የሚያንጸባርቅ ንግግርም አድርገዋል።
አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሽቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም።
ጠቅላይ ሚኒስትር አብይ የህዳሴው ግድብን የኮሪደር ልማትና የኑሮ ውድነትን ጨምሮ በሌሎችም ኢኮኖሚያዊና ማህበራዊ ጉዳዮችም ላይ ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን የመንግስት ሰራተኞች የደሞዝ ማሻሻያ ከተያዘው ጥቅምት ወር ጀምሮ ተግባራዊ እንደሚሆን ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀደም ሲል የዛሬ ምክር ቤት ሁሉን የተመለከተውን የኬኔዲ አባተን ዘገባን ተከታትለን የተመለስ ነው። ቀጣዩ የትንታኔ መጽሔታችን ደግሞ የታገዱት የመቀለ ከተማ አዲስ ከንቲባ ስራቸው እንዲቀጥሉ ምክር ቤቱ ስለመወሰኑ ይመለከታል። በቅርቡ በመቀለ ከተማ ምክር ቤት ለከንቲባነት የተሾሙትና ሹመታቸው በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የታገደው የመቀለ ከተማ ምክር ቤት ዶክተር ረዳይ በረህ ስራቸው እንዲቀጥሉ የከተማዋ ምክር ቤት ወስኗል። ምክር ቤቱ ዛሬ ሐሙስ ባካሄዱ አስቸኳይ ጉባኤ በአወዛጋቢ የከተማ ከንቲባ ሹመት ላይ የተወያየ ሲሆን የጊዜው አስተዳደሩ ፕሬዚዳንት እግዱ እንዲያነሱ ጠይቋል። ይህ ካልሆነ ግን የምክር ቤት ውሳኔ እንዲተገበርም ወስኗል። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የተሾሙት ከንቲባ ህገወጥ ስልጣን በመያዝ የጊዜያዊ አስተዳደሩ ስራ ያደናቅፋሉ ሲሉ ከሹመቱ ማገዳቸው ማስታወቃቸው ይታወሳል። ሙልጌታ ጽባ በዚህ ጉዳይ የተጨማረ ያለው
የመቀለ ከተማ ምክር ቤት ዛሬ ሐሙስ ጥቅምት 21 ቀን 2017 ዓ.ም ባካሄደው ጉባኤ በክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የታገዱትና በቅርቡ በምክር ቤቱ የተሾሙት ከንቲባ አወዛጋቢ ጉዳይ በመወያየት ከንቲባው ስራቸው እንዲቀጥሉ ወስኗል። ከሶስት ሳምንታት በፊት የመቀለ ከተማ ከንቲባ ሆነው እንዲሰሩ ምክር ቤቱ ዶክተር ረዳ ይበርሀ ሹሟቸዋል። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የተሾሙት ከንቲባ ህገወጥ ስልጣን በመያዝ የጊዜያዊ አስተዳደሩ ስራ እያደናቀፉ ናቸው፣ በዚህም ምክንያት በከተማዋ ከንቲባ ስም እንዳይንቀሳቀሱ በማለት እንዳገዱ ባለፈው ሳምንት መጨረሻ በጻፉትና በክልሉ ብዙሃን መገናኛ በተሰራጨው ደብዳቤያቸው ገልጸው ነበር። ምክር ቤቱም በዛሬው አስቸኳይ ጉባኤ የአቶ ጌታቸው ውሳኔ በመቃወም አዲሱ ተሸዋሚ ከንቲባ ስራቸው እንዲቀጥሉ ወስኗል። የውሳኔው ሐሳቡ ያነበቡት የምክር ቤቱ ህግና አስተዳደር ቋሚ ኮሚቴ ሰብሳቢ ወይዘሮ አበባ አብርሃም
ዝሸምናዮም ሐላፊ ስታረ ቤት ምክሪ ዘጽደቀሎም መድባትን መተግበር በጀትን
የተሾሙት ኃላፊ የተከበረው ምክር ቤት ያጸደቀላቸው ስራዎችና ባጀት ለማስፈጸምና በወቅቱ የልማት ስራዎች እንዲፈጸሙ እግዱ እንቅፋት ስለሆነ በግዛዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የተጻፈው ደብዳቤ ይህ በአስቸኳይ እንዲያነሱ እንጠይቃለን። ይህ ካልሆነ በምክር ቤት ውሳኔ እንድተገበር እናሳውቃለን።
የከተማዋ ምክር ቤት ከንቲባ የመሾም የመሻር በጀት የማጽደቅና የመቆጣጠር ስልጣኖች እንዳሉት በመጥቀስ ምርጫ እስከሚካሄድ ድረስ ኃላፊነት እንዳለው ህግዎች በመጥቀስ ወይዘሮ አበባ አቅርበዋል። የውሳኔ ሐሳቡ በአብላጫ ድምጽ በሁለት ድምጽ ተአቅቦ ጸድቋል። የምክር ቤቱ አባል የሆኑት አቶ ጸጋይ ገብረ ኪዳን በበኩላቸው የከተማዋ ከንቲባ ተጠሪነቱ ለምክር ቤቱና ለክልሉ ፕሬዝዳንት ነው ብለው በዚህም መሰረት በመመካከር ነው መሾም የሚገባው ሲሉ ለአሜሪካ ድምጽ ገልጸዋል።
ከዚህ አንጻር ከተፈጠረው ፖለቲካዊ ልዩነት አንጻርም ከተጀመረው የልማትና የጸጥታ ስራዎች አንጻርም ከማስቀጠል አንጻር ሲታይ አብሬ መስራት ቸገራለሁ፣ ስለዚህ ይሄ መስተካከል አለበት የሚል ደብዳቤን ተጻፈ እናቃለን። ህግ አንጻር ሲታይ የማለት ስልጣንም አላቸው። ከነዋሪያ ሁኔታ አንጻር ሲታይም የተጀመረው የልማትና የጸጥታ ስራዎችን ከማስቀጠል አንጻር ሁኔታውን ሰከን ብለን አይተን ተመካክረን ማስቀጠል ይሻላል የሚል እምነት አለኝ።
የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ሳምንት መጨረሻ በጻፉትና በክልሉ ብዙሃን መገናኛ በተሰራጨው ደብዳቤያቸው ለዶክተር ረዳኢ በርሀ ባሉበት ብለው የጻፉት ሲሆን ዶክተር ረዳኢ የመቀለ ከተማ ምክር ቤት በመጠቀም የአስተዳደሩን ስራ በማደናቀፍ በተሰማራ ቡድን ተመርጣችሁ ጸረ ጊዜያዊ አስተዳደሩ እየተንቀሳቀሳችሁ ናችሁ በማለት ከሰዋል። የከተማዋ ከንቲባ ተጠሪነቱ ከምክር ቤቱ በተጨማሪ ለክልሉ ርዕሰ መስተዳደር ነው ያለው የአቶ ጌታቸው ደብዳቤ ጸረ ጊዜያዊ አስተዳደሩ የተሰለፈ በአስተዳደሩ ስር ሆኖ ለመምራት አግባብነት የለውም ብለዋል። ስለዚህም በመቀለ ከንቲባነት ስም ማንኛውም አይነት ተግባር እንዳይፈጽሙ፣ ከስራቸው ያለው አመራር ደግሞ በርሳቸው የሚተላለፍ ማንኛውም ትዕዛዝ እንዳይቀበሉ አቶ ጌታቸው ማገዳቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከአሜሪካ ድምፅ ወደ እናንተ እየደረሰ የሚገኘው የምሽቱ የአሜሪካ ድምፅ ዝግጅታችን እንደቀጠለ ነው። በሰሜን ኢትዮጵያው ጦርነት ጉዳት የደረሰባቸው የቴሌኮም መሰረተ ልማቶችን ለመጠገን ማቀዱን የኢትዮጵያ ኮሚኒኬሽንስ ባለስልጣን አስታወቀም። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ባልቻሬባ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተቋማቸው በጦርነት የተጎዱ የቴሌኮም መሰረተ ልማቶችን መልሶ ለመገንባትና ሌሎችም ተያያዥ ፕሮጀክቶችን ለማከናወን የ80 ሚሊዮን ዶላር በጀት መያዙን አመልክተዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ አንድ የንግድና ኢንቨስትመንት ባለሙያ ደግሞ በቴሌኮም መሰረተ ልማቶች ላይ እየደረሰ ያለው ውድመት በልዩ ልዩ ዘርፎች የአገልግሎት መጓደል እያስከተለ መሆኑን ገልጸዋል። የመልሶ ግንባታ ስራውም ከውጭ ምንዛሬ ጋር የተያዘ በመሆኑ ቀላል እንደማይሆን አብራርተዋል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዲሬክተር ኢንጂነር ባልቻሬባ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በሰሜን ኢትዮጵያው ጦርነት ምክንያት በትግራይ፣ በአማራና በአፋር ክልሎች በቴሌኮም የመሰረተ ልማት አውታሮች ላይ ጉዳት መድረሱን ተናግረዋል። ኢንጂነር ባልቻሬባ በጦርነቱ ወቅት የደረሰውን የጉዳት መጠን ምን ያህል እንደሆነ ተጠይቀው ቀጥተኛ ምላሽ ባይሰጡም ኢትዮ ቴሌኮም የራሱን የዳሰሳ ጥናት ማድረጉን ግን ተናግረዋል።
በአጠቃላይ አሁን ለጊዜው ቁጥሩን አላስታውሰውም፣ መንግስትም አጥንቶ ያቀረበበት ሁኔታ አለ። የሁሉንም ዘርፍ በማከለ መልኩ ማለት ነው። ቴሌኮምን በተመለከተም ኢትዮ ቴሌኮም የራሱን ጥናት አጥንቶ ምን ያክል ውድመት ደርሷል ወይንም እነዚህን ልማቶች በድጋሚ ተግኖ ስራ ላይ ለማዋል ይሄን ያክል ያስፈልገኛል በሚል እነሱም ፕሮፖዝ ያደረጉት ነገር አለ።
በጉዳዩ ዙሪያ አስተያየት እንዲሰጡን የጠየቅናቸው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ በጦርነቱ ወቅት በቴሌኮም መሰረተ ልማት ላይ ከፍተኛ ጉዳት መድረሱን እንደሚያምኑ ተናግረው ከዚህ ጋር ተያይዞ በልዩ ልዩ የማህበራዊና ኢኮኖሚያዊ ዘርፎች የአገልግሎት መስተጓጎል አጋጥመዋል ይላሉ።
መሰረተ ልማቶች ከወደሙ ከፍተኛ የሆነ ተጽዕኖ ይኖረዋል። እውቀቶችም ትራንስፈር የሚደረጉበት አንዱ እሱ ነው። ገንዘብ ልውውጥ የሚደረግበት አንዱ እሱ ነው። ለምሳሌ የባንክ ሴክተሩ በተመለከተ ከዚህ ከቴሌ ጋር ስለሆነ ትልቁን ትራንዛክሽን የሚካሄድበት ነው። ስለ የባንክ አገልግሎት አለማግኘት በራሱ የሚያመጣቸው በንግድ ላይ በኢንቨስትመንት ላይ ከፍተኛ የሆነ ተጽዕኖ አለው። በሁሉም ነገሮች ከመረጃ ጋር የተያያዙ ናቸው። መረጃ መለዋወጥ አለመቻል፣ መቀበል አለመቻል ከባድ የሆነ ችግር እንደሚያመጣ ጥርጥር የለው። ለምሳሌ ህዝብ ከመረጃ ውጪ ይሆናል። ዳታዎች መለዋወጥ ካለመቻል በራሱ የሚያመጣው ጉዳት በጣም ከፍተኛ ጉዳት ነው።
ኢንጂነር ባልቻሬባ በሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ደርሶባቸዋል ያሏቸውን የቴሌኮም መሰረተ ልማቶች ከዓለም ባንክ የምስራቅ አፍሪካ ቀጠናዊ የዲጂታል ትስስር ፕሮጀክት በተገኘ በጀት ለመጠገን መታቀዱን ተናግረዋል።
በተለይ በአፋር፣ በትግራይ እና በአማራ ክልል ያሉ እዛ ብዙ ታወሮች የተጎዱ ነበሩ፣ የፋይበር መስመሮች የተጎዱ ነበሩ። እነሱን መሰረተ ልማቶች መልሶ ለመገንባትም እንጠቀማለን ማለት ነው። የሚወዳደሩት ደግሞ ኢትዮ ቴሌኮም እና ሳፋሪኮም ብቻ ናቸው የሚሆኑት። ለእነሱ ጨረታ ሰጥተን እነሱ ገንብተው ሲጨርሱ እኛም እየተከታተልን በየደረሱበት ሁኔታ በምንሰጣቸው ኮንትራት መሰረት ክፍያ እየፈጸምን የምናሰራቸው ይሆናል ማለት ነው።
አቶ ከፈለኝ ኃይሉ በበኩላቸው በመሰረተ ልማቶች ላይ እየደረሰ ያለው ውድመት ተደራራቢ ጉዳት እንደሚያስከትል ገልጸው የመልሶ ግንባታ ስራውም ደግሞ ከውጭ ምንዛሪ ጋር ስለሚያያዝ ቀላል አይደለም ብለዋል።
ትናንት የነበረው ኢንፍራስትራክቸር ወድሞ እንደገና አሁን አዲስ በሚተካበት ጊዜ የአዲሱ የመተኪያ ዋጋም ራሱ ከባድ የሆነ ኢኮኖሚያዊ ጫና ይፈጥራል። እንግዲህ እሱ ወደበ እንደገና ደግሞ አሁን መተኪያ ደግሞ ሌላ ያስፈልጋል ማለት ነው። ሲተካ ደግሞ እጥፍ ነው የሚሆነው ማለት ነው ጉዳቱ። ኢትዮጵያ በራሷ የቴሌኮም ኢንስትሩመንቶችን አታመርትም። እያንዳንዱን የቴሌኮም ኢንፍራስትራክቸሮች በሙሉ ከውጭ ሀገር የሚመጡ ነው። ከውጭ ሀገር ሲመጡ ደግሞ በውጭ ምንዛሪ የሚገዙ ናቸው። የኢትዮጵያ ያለባት የውጭ ምንዛሪ ችግር በግልጽ የሚታወቅ ነው። አንደኛ የውጭ ምንዛሪ ማግኘት በራሱ ችግር ነው። የተገኘውንም ነጭ ምንዛሪ ለዚህ አሎኬት ማድረግ ወይም መመደብ ለሀገር ትንሽ ይከብዳል።
ግጭቶች በየትኛውም ዘርፍ ላይ ጉዳት እያደረሱ መሆናቸውን የተናገሩት ባለሙያው ተፋላሚ ኃይሎች ችግሮቻቸውን በሰላም እንዲፈቱና ማህበራዊ መሰረተ ልማቶችንም የጥቃት ኢላማ እንዳያደርጉ ተማጽነዋል።
ግጭት ውስጥ ተሳታፊ የሆኑ አካሎች የመጀመሪያ ተግባራቸው ሊሆን የሚችለው ወደ ሰላም መጥተው መነጋገር የሚችሉበትንና ጦር መሳሪያ ውጪ በሰላማዊ ድርድር መነጋገር የሚቻልበትን ነገር ማድረግ ነው የመጀመሪያው ነገር። ሁለተኛ ደግሞ የመሰረተ ልማቶችን የግጭት ሜዳ ማድረግ ዓለም አቀፍም ተጠያቂነት የሚያመጣ ስለሆነ ማንኛውም አካል ጥበቃ ሊያደርጉለትም ይገባሉ እያስባሉ።
ማህበራዊ መሰረተ ልማቶችን ኢላማ ማድረግ የለባቸውም ነው። የኢትዮጵያ ኮሚኒኬሽን ባለስልጣን ተቆጣጣሪ አካል በመሆኑ በመሰረተ ልማት ግንባታ እንደማይሳተፍ የተናገሩት ዋና ዲሬክተር ባልቻ መስሪያ ቤታቸው ወደፊትም ገንዘብ እያፈላለገ ለቴሌኮም ተቋማቱ ድጋፍ በመስጠት በገጠር አካባቢዎች የቴሌኮም አገልግሎት እንዲያስፋፉ እንደሚያደርግ ገልጸዋል።
ገጠር ስለሆነ ብቻ በማንኛውም ገጠር ውስጥ ለሚደረግ ኢንቨስትመንት አንሰጥም። ምናረገው ምንድን ነው? በትክክል አካባቢዎች ይለያሉ። ፈጽሞ አገልግሎት ያላገኙ ወይም ደግሞ በቂ አገልግሎት ያላገኙ ተብለው ሊለዩ ይችላሉ። እነዛ አካባቢ አዋጭ አይደለም። ኦፕሬተሮቹ እዛ ገብተው ኢንቨስት አድርገው ሪተርን ኦን ኢንቨስትመንት ማግኘት አይችሉም ብለን ለለየናቸው ጣቢያዎች ወይም አካባቢዎች ነው ይህንን ፈንድ የምናደርገው። ማን
ከዓለም ባንክ የተገኘው የበጀት ድጋፍ 80 ሚሊዮን ዶላር መሆኑን ኢንጂነር ባልቻ ገልጸው በዚህ በጀት በጦርነት የተጎዱ መሰረተ ልማቶችን ከመጠገን በተጨማሪ በስደተኞች መጠለያዎች አካባቢ የቴሌኮም አገልግሎት የማስፋፋትና ኢትዮጵያን ከጎረቤት ሀገራት ጋር የሚያገናኙ ዓለም አቀፍ መስመሮችን አቅም የማሻሻል ስራዎችም እንደሚከናወኑ አስታውቀዋል። በቀጣዮቹ 2 ዓመታት ከኢትዮ ቴሌኮምና ሳፋሪኮም በተጨማሪ 3ኛ የቴሌኮም አገልግሎት አቅራቢ ድርጅት የኢትዮጵያን ገበያ እንደሚቀላቀልም ዋና ዲሬክተሩ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችንና ተመልካቾቻችን ቀጥሎ ደግሞ የአሜሪካ ምርጫ የተመለከቱ ዘገባዎች ወደ እናንተ ይደርሳሉ።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ምረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን ለመከታተል ይችላሉ።
በአሜሪካ ምርጫ ዋና ዋና ጉዳዮች ምንድን ናቸው? በምሽቱ የአሜሪካ ምርጫ ከተመለከቱ ዘገባዎቻችን አንደኛው ትኩረቱን የሚያደርግበት ነው። በአሜሪካ ምርጫ በአገሪቱም ሆነ በተቀረው ዓለም ላይ አንድምታ የሚኖራቸው ጉዳዮች ይነሳሉ። የኢኮኖሚ፣ የፍልሰተኞች፣ የውጭ ጉዳይና የመከላከያ ጉዳዮች ከሚጠቀሱት ፖሊሲዎች ውስጥ ናቸው። በተጠቀሱትም ሆነ በሌሎች ጉዳዮች ላይ ሁለቱ እጩዎች ዶናልድ ትራምፕና ካማላ ሃሪስ የሚለያዩት በምንድን ነው? ጉዳዮች ውስጥ በተቀረው ዓለም ሆነ በአፍሪካ ቀንድ ላይ የሚኖራቸው ተጽዕኖ ምን ይሆን? ባልደረባችን እንግድ ወልዴ በጆርጂያ ስቴት ዩኒቨርሲቲ ፕሪሜትር ኮሌጅ የፖለቲካል ሳይንስ ተባባሪ ፕሮፌሰር የሆኑትን ዶክተር ፋሲል ቸርነትን ጋብዞ አነጋግሯቸዋል። እንደሚከተለው ይቀርባል።
ለዚህ ውይይት የተባበሩኝ ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ በፐሪሜትር ኮሌጅ የፖለቲካ ሳይንስ ፕሮፌሰር ናቸው። ዶክተር ፋሲል ከረጅም የስራ ቀን ውሎ በኋላ አመሻሽ ላይ ነው የተገናኘ ነው። ስለ ጊዜው አመሰግናለሁ።
አመሰግናለሁ።
በዚህ ምርጫ የሚነሱት ዋና ዋና ጉዳዮች፣ ፖሊሲዎች ምንድን ናቸው የሚለውን ነው። ከነዚህ ውስጥ ለምሳሌ የፍልሰተኞች ጉዳይ፣ የኢሚግሬሽን ጉዳይ አለ፣ የኢኮኖሚ ጉዳይ አለ፣ የውጭ ፖሊሲ ጉዳይ አለ፣ የጤናም ጉዳይ አለ። እነዚህ ጉዳዮች በሁለቱ ፓርቲዎች በትራምፕ የሚሆን በካማላ ሃሪስ ወገን ይነሳሉ። ሲነሱም በተለያየ መልክ ነው የሚነሱት እና ምናልባት በእያንዳንዶቹ ጉዳዮች ላይ እያንዳንዱ ፓርቲ ምንድን ነው የሚለው፣ ልዩነታቸው ምንድን ነው፣ ተመሳሳይነት እስካላቸው ምንድን ነው የሚለውን በዚህኛው አጭር ክፍል እንዳስሳለን። ከፍልሰተኞች ጉዳይ መነሳት እንችላለን። ዋናው ጉዳይ በመነሳት ላይ ያለው እሱ ስለሆነ
ጥሩ። እንግዲህ እንደው በአጭሩ ለአድማጭ እንደሚገባ ለማድረግ ሁለቱ ፖለቲካል ፓርቲዎች መሰረታዊ የሆነ ልዩነት አላቸው። በፓርቲ ፕሮግራም ደረጃ እንግዲህ የሪፐብሊካኑ ፓርቲ ፍሪ ኢኮኖሚ፣ ማርኬት ኢኮኖሚ፣ የመንግስት ደግሞ በኢኮኖሚ ውስጥ ያለው ኢንቮልቭመንት ወይም ደግሞ ጣልቃ ገብነት በጣም ቢያንስ እንዲያውም ቢቀር ደስ ይላቸዋል። ማህበራዊ ጉዳዮች ላይ በተመለከተ ደግሞ መንግስት ጠለቅ ያለ አቋምና ሚና ተጫውቶ እነዚህን ኮንሰርቬቲቭ የሆኑትን የእሴቶች እንዲያስረግጥ ቢሳተፍ ደስ ይላቸዋል። ሁለተኛ ነገር ደግሞ ለስቴቶች ከፌዴራል ገቨርንመንቱ ይልቅ ስቴቶቹን ሞር ፖለቲካል አብዛኛው በዛ ያለ ፖለቲካ ፓወር ወደዛ እንዲሆን ይመርጣሉ። ከሞላ ጎደል ይሄ ነው። ዴሞክራቶቹን ደግሞ ብናይ በሶሽዮ ኢኮኖሚክ ጃስቲስ አካባቢ ፓርቲ ፕሮግራማቸውን ነድፈው እሱ ላይ ይሰራሉ። በሴቶች መብት ላይ፣ በጌይስ ሌዝቢያንስ፣ ኤልጂቢቲ ኮሚዩኒቲ፣ በዚህ ላይ ደግሞ መንግስት በእነዚህ ነገሮች ዙሪያ ለሚሰራ ፕሮግራም ጠለቅ ያለ ተሳትፎ እንዲኖረው ይፈልጋሉ። አሁን ያንን እንደ መሰረታዊ ሀሳብ እንያዝ እና ከዛ በመነሳት ኢሚግሬሽን ፍልሰት እንዳልከው በተመለከተ የሪፐብሊካኑ ፓርቲ ሁለቱም ፓርቲዎች በነገራችን ላይ እልባት እንዲያገኝ ይፈልጋሉ፣ የዚህ የኢሊጋል ፍልሰት በተለይ ጉዳይ። ነገር ግን እንዴት ነው የምንፈጽመው የሚለው ላይ ይለያያሉ። አንደኛ የፕሬዚዳንት ትራምፕን ፖሊሲ ባለፈውም በነበሩ በስልጣን ላይ በነበሩበት ጊዜ ብናይ በጣም ስር ነቀል የሆነ ፖሊሲ ነው። ይህን የምለው ለምንድን ነው? አንደኛ በአብዛኛው እዚህ ሀገር በተዘዋዋሪ መንገድ የገቡትን በህገወጥ በሙሉ መልሼ ያስወጣለሁ። ይህንን ለማድረግ ደግሞ ናሽናል ጋርድንም ቢያስፈልግ ሚሊተሪውንም ተጠቅሜ ተግባራዊ ያደርጋለሁ ይላሉ። ሁለተኛ ደግሞ በርዝ ራይት ሲቲዝንሽፕ ማለት በትውልድ የሚመጣ የዜግነት መብት እሱን ደግሞ አስቀራለሁ የሚል አቋም አላቸው። እንግዲህ ይሄ ጠንካራ ያለ አቋም ነው። በዛኛው በኩል ደግሞ ዴሞክራቶችን ወይም ደግሞ ቫይስ ፕሬዚደንት ሃሪስን አቋም ብታይ ኮምፕሬሄንሲቭ የሆነ አጠቃላይ የሆነ ኢሚግሬሽን ፖሊሲ ማውጣት እንደሚያስፈልግ፣ ያም ደግሞ አንደኛው ነጥብ ምንድን ነው ፓስ ቱ ሲቲዝንሺፕ እንዲኖር እዚህ ሀገር ብዙ ለቆዩ ሰዎች ሀገራችን ብለው ብዙ ዓመት ቆይተዋል ሪጋርድለስ እንደ አምነስቲ ነገር እንዲኖር የሚጠቁም ፖሊሲ አላቸው። እና ዋናው ነገር ግን ያው ይሄ ነገር ችግሩ ስር የሰደደና የቆየ በመሆኑ በአንድ ቀን ወይም በአንድ ወር የሚቃለል ነገር አይደለም። ስለዚህ ጠለቅ ያለ እንትን ወስዶ እርምጃ ወስዶ ማሰብ ያስፈልጋል የሚልም አቋም አላቸው።
ወደ ውጪ ጉዳይ ፖሊሲው እንሂድ። ምናልባት ሌላ የዓለም አቀፍ ተጽዕኖን በተመለከተ በምናነሳበት ወቅት በሌላ ክፍል እናነሳዋለን። ግን ለጊዜው ባጭሩ የውጭ ፖሊሲውን በተመለከተ የሁለቱ ፓርቲዎች ልዩነት አሁን እየተካሄደ ባለው በመካከለኛው ምስራቅ በዩክሬን እየተካሄደ ካለው ጦርነት አንጻር ብናነሳው፣
በመሰረታዊ ደረጃ ሁለቱም ፓርቲዎች ብዙ ባይራራቁም የአሜሪካንን ብሔራዊ ጥቅም በማስጠበቅ ደረጃ ግን በየት በኩል ነው እንዴት ነው የምናስጠብቀው የሚለው ላይ ይለያያሉ። ዴሞክራቲክ ፓርቲው እንዲሁም የዴሞክራቲክ ፓርቲ እጩ ቫይስ ፕሬዚደንት ሃሪስ ፖሊሲያቸው በመልቲላተራሊዝም ማለትም ከወዳጅ ሀገሮች ጋር ከሌሎችም ሀገሮች ጋር ኢንተርናሽናል ፕላትፎርም መድረኮች በመጠቀም ግጭቶችን ለመፍታት እንደዚሁም ደግሞ ሌሎችንም ድንበር ዘለል የሆኑ ጉዳዮችን በአንድ ላይ ተሰባስቦ መፍትሄ ማስገኘትን የሚለውን ነገር ይመርጣሉ። በዚህ በኩል ደግሞ ስናይ ፕሬዚደንት ትራምፕ ከዚህ በፊትም በ2016 እስከ ተመርጠው ካለ በኋላ ያደረጉትን ብናይ አንደኛ ነገር በዩክሬን ጦርነት በተመለከተ ኢሮፓያኖቹ በጣም የሚፈሩት ነገር ምንድን ነው? አሜሪካን የእነሱን ደህንነት ለማስጠበቅ ብዙ ዋጋ እየከፈለች ነው ያለችው እና ለአሜሪካ የሚመጣ ጥቅም የለም። ስለዚህ እኔ ብመረጥ ከኔቶ እወጣለሁ ወይ ደግሞ ሁለተኛ ደግሞ ይሄንን ጦርነት የዩክሬኑን ጦርነት በአጭር ጊዜ ውስጥ በድርድር ለመፍታት ቃል ገባለሁ ብለዋል። እና ይሄ በፖሊሲ ደረጃ እንግዲህ ከሃሪስ ፖሊሲ ጋር ስታነጻጸው ሃሪስ ያልተቆጠበ ድጋፍ ለዩክሬን መንግስት ለመስጠት ከወዲሁ ቃል ገብተዋል እና እዚህ ላይ በጣም ይለያያሉ። ከዛ በተረፈ ወደ መካከለኛው ምስራቅ ብትሄድ ሁለቱም ለእስራኤል ያላቸውን ታማኝነት ገልጸዋል በተለያየ መድረክ ላይ። እንዲያውም ፕሬዚደንት ትራምፕ በመጀመሪያው ዙር ስልጣን ላይ በነበሩበት ወቅት የአሜሪካን ኤምባሲ ኢየሩሳሌም ውስጥ እንዲሆን የሚል አቋም ወስደው ይህንንም ተግባራዊ አድርገዋል። ለተያለ ነው በቱ ስቴት ሶሉሽን በሚለውም አያምኑ ነው። ዴሞክራቶቹ ግን ፓለስታይን እና እስራኤል ጎን ለጎን አብረው መኖር ይችላሉ እና የማንኛውም እርቅና ድርድር ውጤት መሆን ያለበት የቱ ስቴት ሶሉሽን የሚለው ነገር ነው በሚል የተስማሙበት ፖሊሲ ይኖራቸዋል ማለት ነው።
አንዱ ሌላው የሚነጋገሩበትና ምናልባት የሚከራከሩበት ጉዳይ ከቻይና ጋር ያለው ጉዳይ ነው። በተለይም በንግድ በታሪፍ እና መሰል ጉዳዮች በተመለከተ ከዛስ አንጻር የአንዱ ፓርቲ ወይም የሌላው ፓርቲ ማሸነፍ ከቻይና ጋር በሚኖረው ግንኙነት የሚያስከትለው ተጽዕኖ ምን ይሆናል?
እንግዲህ በኢኮኖሚው አካባቢ የዴሞክራቲክ ፓርቲው ወይም ደግሞ የቫይስ ፕሬዚደንት ሃሪስ ፖሊሲ በአብዛኛው ምንድን ነው? በእነዚህ ድንበር ዘለል በሆኑ አንዳንድ የጋራ ሁኔታዎች ላይ ተነጋግረን መስራት እንችላለን ከቻይና ጋር በሂውመን ራይት ሰብአዊ መብት መደፈር በመሳሰሉ ጉዳዮች ላይ ግን ጠበቅ ያለ እርምጃ ወስደን ቻይናን መጫን አለብን የሚል አቋም አላቸው። ፕሬዚደንት ትራምፕ ደግሞ ለዚህ ሁሉ መንስኤ ለዚህ ሁሉ የኢኮኖሚክ ችግር መንስኤው ቻይና ስለሆነች ታሪፍ በመጫን ወደዚህ ሀገር የሚገቡትን ማንኛውም የሸቀጦችን መሆንን ለማስቆም ይቻላል፣ የአሜሪካንን አምራቾች ለመጠበቅ ለማለት ነው። የአሜሪካን ኩባንያዎችን ለመጠበቅ ኮምፒቲሽኑ እየተባባሰ መጥቷል። አሁን ቻይና በኢኮኖሚ እያደገች የመጣች በማስ ፕሮዳክሽን ብዙ ነገር በመንግስትም እርዳታ በመንግስት ድጎማ ብዙ ኩባንያዎች አሏቸው። በዛ በኩል የሚያደርጉት የኢኮኖሚክ እንቅስቃሴ ለአሜሪካ እንደ ስጋት ነው የሆነውና ለዚህ ሶሉሽን ነው ብለው የሚያምኑት ታሪፍ መጫን ነው። እና ታሪፍ ስንጭን ያው ችግሩ ደግሞ ቫይስ ፕሬዚደንት ሃሪስ እንደሚያነሱት በኮንሱመሩ ላይ የዋጋ ጭማሪ ያመጣል። እና ይሄ ለአቨሬጅ በአማካይ ለሚኖር አንድ አሜሪካዊ ቤተሰብ በትንሹ እስከ $4,000 ድረስ በዋጋ ጭማሪ ያመጣል የሚል ሀሳብ አላቸው። እና ታሪፍ እንደ ሶሉሽን መሆን የለበትም የሚል አመለካከት አላቸው።
የኢኮኖሚን ጉዳይ ካነሳን ወደ ሀገር ውስጥ እናምጣውና ወደ ሀገር ውስጥ ስል ወደዚህ ወደ አሜሪካ ማለቴ ነው። በዚህ በሀገር ውስጥ ደግሞ ብዙ የኢኮኖሚ ችግር እንዳለ ይታወቃል። ሁለቱም ፓርቲዎች በየግላቸው ያንን ችግር የሚፈቱበትን መንገድ ፖሊሲ ሲያስተዋውቁ ሰንብተዋል እና እነዛን በመጠኑ ብነካካቸው
እንግዲህ የዴሞክራቶቹ ምንድነው ለአቨሬጅ የአሜሪካን ቤተሰብ አሁን ያለው የኑሮ ውድነት፣ የዋጋ ግሽበት፣ የዋጋ መናር በጣም ህይወታችንን አደጋች ህይወቱን አደጋች እየሆነ እንዳመጣው እናምናለን እና ይህንን ለመቅረፍ የሚያስችል የተለያዩ ፖሊሲዎች እንቀርጻለን ነው የሚሉት። አንደኛው ፖሊሲ ምንድን ነው? በዝቅተኛ ገቢ ለሚተዳደሩት ሰዎች ከመካከለኛ ገቢ ጀምሮ የታክስ ብሬክ እንሰጣለን፣ የታክስ ካት እንሰጣለን ነው የሚሉት። ሁለተኛ ነገር ደግሞ ሌሎቹ እነዚህ የጤና ጉዳይ በተመለከተ የአፎርደብል ኬር ወይም የኦባማ ኬር ፕላን በስፋት ማጠናከር እና ተጠቃሚን ማብዛት እንዲሁም ደግሞ በትምህርት አካባቢ የተለያዩ ድጎማዎችን ማድረግ የሚል ፖሊሲ አላቸው። እንግዲህ ኦቨሮል በኢኮኖሚ ላይ ጥሩ እንድምታ እንዲኖረው ማለት ነው። ምክንያቱም በአሁኑ ሰዓት ኢኮኖሚውን በተመለከተ አብዛኛው አሜሪካዊ መራጭ በምርጫ ቅኝት እንደሚታየው ፕሬዚዳንት ትራምፕ እንዲያውም የተሻለ ሶሉሽን አላቸው ብሎ ያምናሉ። እንግዲህ በተደጋጋሚ በተደረገ ፖሊንግ ማለት ነው። ስለዚህ የዚህን ፍራቻ የመስራት ዲሞክራቶቹ ሁሉንም ፖሊሲ የሚያመላክቱት ወደ አቨሬጅ አሜሪካን ወይም ደግሞ ለመካከለኛ እና ከዛ በላይ ገቢ ላለው ሰው ኢኮኖሚው ያመጣውን ግሽበትና የዋጋ መናር የኑሮ ውድነትን ሊያስቀንስ የሚችል ፕሮግራም መፍጠር እንችላለን ነው የሚሉት። በአንጻሩ ደግሞ ፕሬዚደንት ትራምፕ ከዚህ በፊትም አድርገታል። በጣም ከፍተኛ ገቢ ላላቸው ሰዎች እንዲሁም ለኩባንያዎች የታክስ ብሬክ የመስጠት ፕሮግራም ከዚህ በፊትም አድርገውታል በ2017 እና እሱ ምንድነው ትሪክል ዳውን ኢኮኖሚ የሚሉት እምነት ነው። እንግዲህ እነዚህ ሰዎች የገንዘብ ታክስ ብሬክ ሲሰጣቸው ሬጉላተሪ ኤጀንሲዎቹን ደግሞ በኢኮኖሚ ውስጥ ያላቸው ሚና ስንቀንስ ቢዝነሶቹ የበለጠ ምርታማ ሊሆኑ ይችላሉ እና የዛ ውጤት ደግሞ ለማንኛውም አሜሪካዊ ለአቨሬጅ ሰው ጥሩ እንድምታ ይኖረዋል የሚል እምነት ነው። ግን ቫይስ ፕሬዚደንት ሃሪስ ደግሞ በአንጻሩ ይሄ ጉዳይ ታክስ ለብሬክስ ለላይኛው የገቢ ከፍተኛ ገቢ ላላቸው መስጠቱ ከዚህ በፊትም ታይቷል፣ ምንም ጥቅም የለውም፣ ተመልሶ ገንዘቡ ኢንቨስትድ አልሆነም እና ሌላ ስራም አልፈጠረም፣ ሌላ ኦፖርቹኒቲም አልፈጠረም እና ዋጋ የለውም የሚል እምነት ነው ያላቸው።
የውጭ ግንኙነቱን እያነሳን ወደ ኢኮኖሚው ስለገቡ በዛውም የኢኮኖሚውን ጉዳይ የሀገር ውስጥ ኢኮኖሚውን ጉዳይ ላንሳ ብዬ ነው። እንደገና ወደ ውጭ ፖሊሲ መልሰውታል ዶክተር ፋሲል። የአድማጮቻችን መሰረት ወደሆነው ወደ የአፍሪካ ቀንድ ኢትዮጵያን ጨምሮ በዛ ቀጠና ውስጥ የአንዱ ፓርቲ ወይም የሌላው ፓርቲ መመረጥ የሚያመጣው እንድምታ አለ ወይ? ካለስ ምንድን ነው?
በፖሊሲ ደረጃ ሁለቱ ፓርቲዎች በውጭ ጉዳይ ሁኔታ ላይ ብዙም አይለያዩም። አፍሪካን በተመለከተ ለረጅም ጊዜ ሲካሄድ የነበረው ምንድን ነው? የዲሞክራሲ አገዛዝ እንድታሰፍሩ፣ የሰብአዊ መብት መዳፈር እንዲቆም የሚል ከንግግር ያልበለጠ የፖሊሲ አቅጣጫ ሁልጊዜ ሲነገር ይደመጣል። በዛ ላይ ደግሞ የዛሬ 3-4 ዓመት ፕሬዚደንት ባይደን ለብዙ አፍሪካ ሀገሮች የገቡት ቃል አለ። ይህም ምንድን ነው? በተባበሩት መንግስታት የሴኪሪቲ ካውንስል ውስጥ የአፍሪካ ሀገሮች አብዛኛው ወንበር የነበራቸው ወንበር እንዲጨመር እና በቪቶ ፓወርም ደረጃ የሚያገኙበትን መንገድ አመቻቻለሁ ብለው ቃል ገብተው ነበር። ግን አንዱም የሆነ ነገር የለም። በቅርቡ በነበረ በተባበሩት መንግስታት ውይይት ላይም ተነስቶ ይሄ ነገር እልባት አላገኘም፣ ፕሮሚሳቸውንም አልጠበቁም። ስለዚህ ከኢትዮጵያም ጋር ያለው ልዩነት እንደ ሌሎች ሀገሮች በሴኪሪቲ ደረጃ አፍሪካ ቀንድ አካባቢ ያለው የሴኪሪቲ ሁኔታን በተመለከተ ከዚህ በፊት ከኢትዮጵያ ጋር የሴኪሪቲ ግንኙነት አሜሪካ ነበራት በኢህአዴግ ጊዜ ከዛም በኋላ ደግሞ ይሄ የሬድሲ መተላለፊያ ስትራቴጂክ የሆነ የውሃ መንገድ ስለሆነ እንዲያውም የዓለም I-95 ተብሎ ነው የሚታወቀው። በዛ የተነሳ በሴኪሪቲ ጉዳይ አካባቢ ሌላው እንግዲህ ምንድነው እርዳታ፣ ቤዚክ እርዳታ በኢኮኖሚ ደረጃ በጤና በምናምን የሚሰጠው አለ። ከዛ በተረፈ ምንም ጠለቅ ያለ ኮሚትመንት ከሁለቱም አቅጣጫ የሚታይ አይመስለኝም። የሚመጣውም ለውጥ የዛ ነው ያህል የጎላ ሊሆን አይችልም።
በአሁን እየታየ ባለውስ በኢትዮጵያ በሶማሊያ እና በኤርትራ እንዲሁም በግብጽ መካከል የሚታየው የውጭ ጉዳይ ችግር እንበለው በዛስ ላይ የሚያመጣው ያንዳቸው ወይም የሌላኛው መመረጥ ችግሩን ሊፈታ ወይም ችግሩን ሊያባብስ ይችል ይሆን?
አዎ እንግዲህ ማየት ያለብን ነገር ግብጽ ለአሜሪካን የመካከለኛው ምስራቅ ፖሊሲ እንደ መልህቅ ናት። ከእስራኤል ቀጥሎ ወደ 1.3 ቢሊዮን ዶላር እርዳታ በዓመት ታገኛለች። የሲሲ መንግስት የሚፈጽመውንም የሰብአዊ መብት ጉድለት ወይም ሌላም ነገር ብዙም አጠንክረው አይቃወሙትም። ምክንያቱም እንዳልኩ በመካከለኛው ምስራቅ ላለው ፖሊሲ ግብጽ የምትጫወተው ሚና ከፍ ያለ ስለሆነ የእሷን ጥቅም ከማስጠበቅ የራቀ ብዙ ነገር ሊኖር አይችልም። ባለፈውም በትራምፕ አድሚኒስትሬሽን ኤደን ግድብ በተመለከተ የነበረው ድርድር ላይ ወደ ግብጽ አድሏዊ የነበረ ፖዚሽን ነበር የአሜሪካን መንግስት የያዘው እና ከዚህ አንጻር ነው እንግዲህ የማየው የኢትዮጵያ ጠቃሚነት ከግብጽ አንጻር በጣም ብዙ የጎላ አይደለም እና ይሄ ደግሞ የሚያመጣው እንድብታ የግብጽን መንግስት ብሔራዊ ጥቅም የማስጠበቅ ነገር ሊኖር ይችላል ብዬ አምናለሁ።
ዶክተር ፋሲል ቸርነት፣ በዚህ በተያያዝነው ምርጫ የሚታዩ ዋና ዋና ጉዳዮችና ፖሊሲዎችን እንዲሁም ዓለም አቀፍ አንድምታውን በተመለከተ ለሰጡኝ ማብራሪያ አመሰግናለሁ።
አመሰግናለሁ።
በአሜሪካ ምርጫ የሚነሱ ዋና ዋና ጉዳዮችን በተመለከተ እንግዳ ወልዴ ከእንግዳው ጋር ያደረጉን ቆይታና ተከታትለን የተመለስ ነው። እንግዳውንና እንግዱን አመሰግናለሁኝ። ቀጣዩ የአሜሪካ ምርጫ የተመለከተው ዘገባችን ደግሞ ወጣት መራጮችን ይመለከታል። በአሜሪካ ፕሬዚዳንታዊ ምርጫ የሚሳተፉት ወጣቶች መራጮች ጄንዚ በሚል መጠሪያ ይታወቃሉ። ከ18-27 ባለው የእድሜ ክልል ገደማ ውስጥ ይገኛሉ። እንዴት መምረጥ እንደሚችሉ ከመማር ጀምሮ ከቤት ቤት እየዞሩ ድጋፍ ማሰባሰብ ተግባራት ድረስ ብዙዎች የምርጫው የሲቪክ ሂደት አካል እየሆኑ ነው። ላውሬል ቦማን ያጠናቀረችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
በራክቪል ሜሪላንድ ውስጥ የሞንጎመሪ ኮሌጅ የተማሪ መሪዎች በቅርቡ የድምፅ መስጫ ናሙናዎችን ያካተተ የመራጮች ትምህርትን የሚመሩ ተጋባዥ የምርጫ አስፈጻሚዎች የተገኙበት ምስለ ምርጫ ስነስርዓት አከናውነዋል። ለህዳሩ የአሜሪካ ፕሬዚደንታዊ ምርጫ ተማሪዎቹን ዝግጁ ለማድረግ የተደረገ ጥረት ነው። ብሪትኒ ግሪን የምስለ ምርጫው ልምምድ አስተባባሪ ናት።
የዛሬው ክንውን ዓላማ ስለ መራጮች ትምህርት እንዲሁም ሰዎች ጣቢያዎቹን እንዲያዩ ማስቻል ነው። በምርጫ ጣቢያዎች የሚጠብቃቸውን ቀድመው እንዲመለከቱም ያግዛል።
አካያን ዳማንግን የመሰሉ ተሳታፊዎች አመስጋኞች ይመስላሉ።
ለመጀመሪያ ጊዜ ድምፅ መስጠት ምን አይነት ስሜት እንደሚኖረው ለማየት ሻለው። በፕሬዚዳንታዊ ምርጫ ላይ ድምፅ ሰጥ የመጀመሪያዬ ነው። ሂደቱንም ለማየት እፈልጋለሁ።
እኒህ ወጣት መራጮች የተለያዩ ጉዳዮች ያሳስቧቸዋል።
የሀገሪቱን የብድር ሁኔታ የሚመለከቱ የፋይናንስ ጉዳዮች ጉዳዩን ያን ያህል አልተረዳሁትም። ስመለከተው ግን ትልቅ ቁጥር ይመስላል። ለምን ይህን ያህል ቁጥሩ እንዳሻቀብ አልገባኝም።
የአየር ንብረት ለውጥ ጉዳይ ቁልፍ ይመስለኛል፣ የስነ ተዋልዶ መብትም ጭምር።
ለብዙ ሰዎች የአሜሪካ ሚና በዓለም ላይ በተለይ ለወጣት መራጮች በጣም አስፈላጊ ጉዳይ ነው ብዬ አስባለሁ።
በሪፐብሊካኑ ዶናልድ ትራምፕ እና በዲሞክራቷ ካማላ ሃሪስ መካከል በሚደረገው የዩናይትድ ስቴትስ ፕሬዚደንታዊ ውድድር ላይ ቃለ መጠይቅ ያደረግናቸው አብዛኞቹ ተማሪዎች ለማን እንደሚመርጡ ይፋ አላደረጉም። ሆኖም የዲሞክራቱ ጠንካራ የድጋፍ ይዞታ ሆኖ የቆየው የሜሪላንድ ግዛት ድምፁን ለሃሪስ ይሰጣል ተብሎ ይጠበቃል። የጆርጂያ ወጣት ሪፐብሊካን መሪ ዣክሊን ሃረን ለሪፐብሊካን እኩዮቿ የትኞቹ ጉዳዮች ቁልፍ እንደሆኑ ጠየቅናት። አብዛኞቹ ኢኮኖሚያዊ ጉዳይ እንደሆነ ነገረችን።
ከመኖሪያ አስቤዛና ጋዝ ዋጋ ከመቼውም ጊዜ በላይ መናር ጋር በአሁኑ ጊዜ ለመኖርና ቤተሰብ ለመመስረት ውድነቱ የማይቀመስ ሆኗል።
የምርጫ ዘመቻዎች በምን መልኩ ነው ወጣት መራጮችን ሊደርሱ የሚችሉት?
የጀንዚ መራጮችን በስልክ ባንክ አሊያም በስልክ ጥሪ ለማግኘት አይቻልም። የዚህ ምክንያቱ የተሳሳተ ጥሪን የሚገድቡ መተግበሪያዎችን ስለሚጠቀሙ አሊያም የማያውቁትን ቁጥር ስለማያነሱ ነው። የማህበራዊ ሚዲያ ትውልዶች ነን። የምንፈልገው ሁሉ በማህበራዊ መገናኛዎች ላይ አለ። ዜናዎችንም የምናገኘው ከማህበራዊ መገናኛዎች ነው።
ዲሞክራቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሃሪሲዝን በቀደመው ሐሳብ ይስማማል።
በዋነኛነት ለወጣቶች ዋና የዜና መተግበሪያ ቲክቶክ ነው ላለው፣ ያ የኔ ዋና መድረክ ነው። አቀራረቡ ከወጣቶች ጋር የሚዋሃድ ስለሆነ ይመስለኛል። በቲክቶክ ላይ የሚታዩ አብዛኞቹ የዜና ጨረፍታዎች ከ30 እስከ 60 ሰከንድ ርዝመት አላቸው።
በሌላው ገጽ በሄርዶን ቨርጂኒያ የካማላ ሃሪስ ደጋፊ የሆነችው ካሜላ አልፎንዞ ሜዛ ሰዎች ለእጩዋ ድምፅ እንዲሰጡ ለማበረታታት ከቤት ቤት በመሄድ ትቀሰቅሳለች። ሁልጊዜ በሩን የሚከፍቱ ሰዎች አይገኙም። እሷ ግን ትጠብቃለች። ሃሪስ በፕሬዚደንታዊ ውድድር ፕሬዚደንት ጆ ባይደንን መተካታቸው ለወጣት ዲሞክራቶች አበረታች ነበር ትላለች።
ምክትል ፕሬዚዳንቷ እጩ ከሆኑ በኋላ ከፍተኛ የጉልበትና የጉጉት ለውጥ ተመልክቻለሁ።
ካሚላ ከ40 ሚሊዮን በላይ መራጮችን የያዘው የጄንዚ መራጮች ቡድን በፕሬዚደንታዊ ምርጫ ወቅት ትልቅ ልዩነት እንደሚፈጥር ታምናለች። ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያደርጉ።
የቪኦኤን አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ።
የምሽቱ የአሜሪካ ድምፅ የአሜሪካ ምርጫ የተመለከቱ ዘገባዎቻችን እነዚህ ናቸው። በቀጣዮቹ ቀናትም የአሜሪካ ምርጫ የተመለከቱ ዘገባዎችና ትንታኔዎች ወደ እናንተ መድረሳቸው ይቀጥላሉ። ለአሁኑ ዝግጅታችን ከማጠናቀቃችን በፊት በምሽቱ ቀደም ብሎ የቀረቡላችሁን ዓለም አቀፍ አብይ አብይ የዜናዎችን ላስታውሳችሁ ወደ እናንተ ላድርስ። ኤለን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ችሎት ሳይገኙ ቀሩ። መስክ የፊታችን ጥቅምት 26 ከሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አስቀድሞ ለመራጮች የሚሰጡትን 1 ሚሊዮን ዶላር ስጦታ አስመልክቶ የቀረበባቸው ክስ ከሚሰማው የፔንስልቫኒያ ችሎት መክፈቻ ነው ሳይገኙ የቀሩት። ይህም ችሎት በመናቅ የመከሰስ አደጋ ሊደቅኑ እንደመቻሉም ተገልጿል። የሪፐብሊካኑ እጩ ዶናልድ ትራምፕን የሚደግፉት ቢሊዮነር ኤለን መስክ በትራምፕና በዲሞክራቱ እጩ ካማላ ሃሪስ መካከል ብርቱ ፉክክር ከሚታይበትና አንድ ሳምንት የማይሞላ ጊዜ ከቀረው ፕሬዚዳንታዊ ምርጫ አስቀድሞ ከፍተኛ መጠን ያለው ገንዘብ በስጦታ መልክ ለመራጮች የሚሰጡበትን ድርጊታቸው እንዲገቱ የፊላደልፊያ ወረዳ አቃቢ ላሪ ክራስነር ያቀረቡትን ክስ ከሚያዩት ዳኛ ፊት ነበር እንዲቀርቡ ታዘው የነበረው። የጎርፍ አደጋ 158 ሰዎች ህይወት ባጠፋበት ስፔን አስከሬን ፍለጋው ቀጥሏል። የአደጋ ጊዜ ሰራተኞች 155ቱ ከምስራቃዊ ቫሌንሺያ ግዛት ይሆንባትና እስካሁን በተረጋገጡ መረጃዎች መሰረት በጠቅላላው የ158 ሰዎችን ህይወት በቀጠፈው በስፔን በደረሰው ከባድ የጎርፍ መጥለቅለቅ አደጋ በህንፃ ፍርስራሽ ከተቀበሩትና ከጎርፍ ከወሰዳቸው ተሽከርካሪዎች ውስጥ የአስከሬን ፍለጋ ስራዎች ቀጥለዋል። አድማጮቻችን፣ በምሽቱ ወደ እናንተ ከደረሱት ዋና ዋና ዜናዎቻችን መካከል ያስታወስኳችሁ የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። ፕሮግራሙን እየመራሁ አብሬያችሁ ያመሸሁት አስማማው ነው ነበርኩኝ። ከስቱዲዮ ስርጭቱን ሲመራልን የነበረው ደግሞ ኤልያስ አስማረ ነበር። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አብራችሁ ስለነበራችሁ እናመሰግናለን። ነገ በሌላ ዝግጅት ወደ እናንተ የምንመለስ ይሆናል። መልካም ምሽት ይሁንላችሁ።